በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አምላካችን እግዚአብሔር እስከዚች ዕለት እስከዚች ሰዓት ያደረሰን መዋዕለ ጾሙን ጀምረን እስከ ሶስተኛው ሳምንት እንድንደርስ የረዳን እግዚአብሔር ስሙ የተመሰገነ ይሁን። ቤቴሰ ቤተ ጸሎት ሰመይ አንትሙሰ ረሰይክምዋ በአተፈያት ወሰረቅት። በዚህ ሳምንት በአብይ ጾም ውስጥ ከሚመላለሱት ስምንት እሁዶች ውስጥ መካከለኛው ሶስተኛው ሳምንት ምኩራብ በመባል ይጠራል፣ ይታወቃል። አምላካችን እግዚአብሔር በሌሎቹ ሳምንታት እንዳደረገው ሁሉ በዚህም ሳምንት ለየት ያለ ታሪክ ታምራት አድርጓል። ይኸውም እግዚአብሔር ስለ ቤተ መቅደሱ ያሳየው ቅናትና ያሳየው ፍቅር ለሰዎች ያስተማረው ታምር ነው። ምኩራብ ማለት ቤተ ጸሎት፣ ቤተ ምስጋና፣ ሰውና እግዚአብሔር የሚገናኝበት ቤተ መቅደስ ነው። ይህንኑም አምላካችን እግዚአብሔር በአባቶቻችን ዘመን በዘመነ ኦሪት እርሱ ባዘዘው እርሱ በፈቀደው የተሰራ ነው። ማለትም እግዚአብሔር አምላካችን በመካከላችሁ አድር ዘንድ ቤትን ስሩልኝ ብሎ ለሙሴ ባስተላለፈው ትእዛዝ ሕዝቡና እግዚአብሔር የሚገናኙበት በዚያን ዘመን የመገናኛው ድንኳን ተብሎ የሚጠራው በኋላ ደግሞን በነ ጠቢቡ ሰሎሞን ዘመን በታላቁ ታንጾ ምኩራብ በመባል የተጠራው እግዚአብሔር ባዘዘው የተሰራ ነው። አምላካችን እግዚአብሔር ኢየሱስ ክርስቶስ ወደ ቤተ ምኩራብ በተለያዩ ጊዜያት ሂዷል። ገና ከሕፃንነቱ ጀምሮ በተወለደ በስምንተኛው ቀን፣ ከዚያም በአርበኛው ቀን ሕገ ኦሪትን ለመፈጸም፣ ከዚያም በኋላ በመካከል እድሜው ላይ ለመማር ከአባቶች እግር ስር ቁጭ ብሎ ሕገ ኦሪትን የሁሉ መምህር ሆኖ ሳለ ለመማር ለማወቅ ተገኝቷል። በ33 ዓመቱ ደግሞ ዓለምን ዙሮ ሲያስተምር እግዚአብሔር አምላካችን በመዋዕለ ጾሙ በዚህ በምኩራብ ተብሎ በሚጠራው ወደ ምኩራብ ገብቶ አስተምሯል። በዚህ ያስተማረው ትልቁ ርዕስም ቤተ እግዚአብሔር ቤተ ጸሎት ብቻ እንጂ ሌላ መደብር መሆን እንደሌለባት የሚያስተምር ነው። ወደ ቤተ መቅደስ ሄደ ይላል። በዚያም ወረከበ በምኩራብ እለይሰይጡ ወይሳየጡ አልህምተ ወአባግዓ ወአርጋበ ወመወልጣነ እንዘይነብሩ። ማለትም በመቅደስ ላም፣ በግ፣ ርግብ የሚሸጡትን ተቀምጠው ገበያ አድርገው አገኘ ይላል። እነዚህ ላም፣ ርግብ የመጡት ከየት ነው ቢባል በዘመኑ አምላካችን ኢየሱስ ክርስቶስ ራሱን መስዋዕት አድርጎ ከማቅረቡ በፊት ደቂቀ ነቢያት ወይም ደግሞ ደቂቀ እስራኤል በሙሉ ከኃጢአታቸው ይነጹ ዘንድ ለኃጢአታቸው ማስተስሪያ የሚሆን መስዋዕትን፣ ርግብን፣ ዋኖስን ያመጡ ነበር። በዚህን ጊዜ ይዘው ሲመጡ ከሩቅ መንገድ ስለሆነ ሁለት ቀን ሶስት ቀን ሲውሉ ላሙ፣ በሬው ወፍራም የነበረው ይከሳል። በዚያም የነበሩት ደቂቀ ነቢያት፣ ካህናቱ፣ ሌዋውያኑ ለእግዚአብሔር የሰባውን ማቅረብ ያስፈልጋልና እነዚህ ከስተዋል፣ ደግ ቅኖች ከሆናችሁ ከእኛ ጋር ወፍራሞች አሉና የሰቡ አሉና አንዱን በሁለት ለውጣችሁ እንደዚህ አድርጋችሁ ለእግዚአብሔር መስዋዕት አቅርቡ ሲሏቸው እነሱም ታዛዥነታቸውን ለመፈጸም ያመጡትን ሁለቱን ርግብ፣ ሁለቱን ላም፣ ሁለቱን በሬ በአንድ እየለወጡ በቤተ መቅደሱ እነዚህ ላሞች፣ በሬዎች፣ ርግቦች ተከማችተው ነበር። ስለዚህ ካህናቱ እያወጡ ይህንን እየሸጡ ገበያ አድርገውት ነበር ቤተ ምኩራቡን። በዚህ ጊዜ እግዚአብሔር አምላካችን ኢየሱስ ክርስቶስ ወደዚያ ሄዶ ይህንን ተናገራቸው። ወገፍታ ማዕዳቲሆሙ ለመወልጣን፣ ይህም ማለት ወንበራቸውን፣ ሰፈራቸውን አፈረሰባቸው። ለእያንዳንዳቸው ቤተ ክርስቲያኒቱን በርስት ተከፋፍለው ለእያንዳንዳቸው ቦታ አስቀምጠው ወንበር አስቀምጠው ድልድይ ደልድለው የሚሸጡበት የሚገዙበት ነበርና ይህንን አደረገ አምላካችን ኢየሱስ ክርስቶስ። ወመናብርቲሆሙ ለእለ ይሰይጡ ርግበ ገንጠለ፣ ርግብ የሚሸጡትንን ወንበራቸውን ገለበጠባቸው ይላል። ይህ ያደረገው ከጭካኔ ሳይሆን ቤተ እግዚአብሔር የንግድ ቦታ ስላልሆነች ለማሳየት ነው። ወይቤሎሙ ጽሑፍ ቤተየሰ ቤተ ጸሎት ይሰመይ። እግዚአብሔር ይህንንም ያደረገበትን ምክንያት ነገራቸው። ያለ ምክንያት ወንበራቸውን እንዳልገለበጠባቸው፣ በጅራፍ ገርፎ በሬዎቻቸውን ላሞቻቸውን እንዳላስወጣባቸው ከሚያውቁት ከአባቶቻቸው ከነቢያት ጥቅስ እየጠቀሰ ነገራቸው። አዎ ምንድን ነው? ቤቴ ቤተ መቅደስ የጸሎት ቤት ይባላል የሚል ጽሑፍ አለ፣ አታስተውሉምን? እያለ አስተማራቸው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ነቢዩ ኤርምያስ በምዕራፍ 7 ቁጥር 11 ላይ የእግዚአብሔር ቤት የጸሎት ቤት ብቻ መሆን እንደሚገባው ተናግሮ ነበርና ይህንን እየጠቀሰ ወቀሳቸው፣ አባረራቸው። ከዚያም ምንድነው ያላቸው? ዋንት ሙሰ ረሰይክምዎ በአተ ፈያቶ ሰረቅት። እናንተ የጸሎት ቤት የተባለውን የምስጋና ቦታ የሆነውን እናንተ ግን የወንበዴ ዋሻ የሌባ መሸሸጊያ ቦታ አደረጋችሁት አላቸው። ምክንያቱም የተቀማውን የተሰረቀውን ይሸጡበታልና፣ ገበያ ከሆነ ሰው ሰርቆ የመጣውን ቀምቶ ዘርፎ የመጣውን ይሸጥበታል ይለውጥበታልና የወንበዴ ዋሻ አደረጋችሁት አላቸው። ይህንን ሲናገር ደቀ መዛሙርቱም አንድ ነገር አስተዋሉ። ወተዘከሩ አርዳይሁ ከመጽሑፍ ውእቱ ዘይትበሃል ቅንዓተ ቤትከ በልዓኒ። ነቢየ እግዚአብሔር ቅዱስ ዳዊት በ68ኛው መዝሙሩ ቁጥር 10 ላይ የቤትህ ቅናት አቃጠለኝ፣ በአንተ ላይ የሚገዳደሩት ተግዳሮት በእኔ ላይ ወደቀ ብሎ የተናገረው ቃል እንዳለ ደቀ መዛሙርቱ አስተዋሉ ይላል። እንግዲህ ይህ የሚያስተውለን እኛ እንድንማር እንድንረዳ የሚያደርገን አለ። ዛሬም በዘመናችን በቅድስት ቤተ ክርስቲያን በሰውነታችን በቅድስት ቤተ ክርስቲያን የመንፈስ ቅዱስ ማደሪያ በሆነችው የሚሰሩ የሚተገበሩ ነገሮች አሉ። አንድ በአንድ ማየት ያስፈልጋል። እንግዲህ እግዚአብሔር የመረጣት ቅድስት ቤተ ክርስቲያን በደሙ የዋጃት ዘበንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ፣ ስለ ቅድስት ቤተ ክርስቲያን ስለ ቅዱሳን በስምህ ስለ ጠራቸው ስላከበርካቸው ስለ ክርስቲያኖች ብለህ በፊትህ ፊትህን በጥፊ ተመታህ ተብሎ የተነገረለት ወይም የተነገረላት ቅድስት ቤተ ክርስቲያን የወንበዴዎች ዋሻ ሆናለች፣ የንግድ ቦታ ሆናለች። በእውኑ በዘመናችን የዓለም ቁሳቁስ ሳር ቅጠሉ ሳይቀር በቅድስት ቤተ ክርስቲያን ዙሪያ ቦታ ይዘው እናገኛለን። ጫማው፣ ልብሱ፣ ጥላው፣ ማንኪያው፣ የቤት እቃው ሁሉ ወደ ቅድስት ቤተ ክርስቲያን የመጡ ሰዎችን ልብ ሲሰርቅ እንመለከታለን። ይሄ ነው በዚያም ዘመን የተፈጸመው። ክርስቶስ መዋዕለ ስጋዌውን ፈጽሞ ወደ ሰማይ አባቱ ወደ ባህሪ አባቱ ወደ አብ ወደ ባህሪ ሕይወቱ ወደ መንፈስ ቅዱስ ባያርግ ኑሮ ዛሬም ያሉትን ከመውቀስ ከመገሰጽ ቸል አይልም ነበር። በእውኑ በመምህራን ላይ አድሮ ይናገራል፣ ዛሬም ይወቅሳል። ቤቴ የጸሎት ቤት ናት፣ እናንተ ግን የወንበዴዎች ዋሻ፣ የቀማኞች ዋሻ፣ የነጋዴዎች የብልጦች ቦታ አደረጋችኋት እያለ ይናገራል። የወንበዴዎች ዋሻ ሆናለች። በቅድስት ቤተ ክርስቲያን ዙሪያ ዛሬ ብንመለከት ብዙ ሰዎች በአተርፍ ባይነት ጩኸት ቤተ ክርስቲያንን ከገበያ የሚበልጥ የጩኸት የጫጫታ ቦታ አድርገዋታል። በገበያ ላይ ሽንኩርት የያዘውም ዶሮ የያዘውም በየቦታው ሆኖ አለይ ግዙኝ እያለ ይጮኋል። ከገበያ ይልቅ አሁን በቅድስት ቤተ ክርስቲያን የሚታየው ይህ ነው። ይህ አለ፣ ይህ አይነት ስብከት አለ፣ ይህ አይነት መዝሙር አለ፣ ይህ አይነት መጽሐፍ አለ፣ ይህ አይነት ልብስ አለ፣ ነታችሁ ግዙ የሚለው የጥሪ ቃል፣ ኑና ወደ ቤቴ ግቡ እረፍትን ታገኛላችሁ ከሚለው ከእግዚአብሔር ቃል በጣም በእጅጉ የሚቃረንና እግዚአብሔርን የሚያሳዝን መሆኑ ሁላችን የምንረዳው ነው። ከዚያም በተጨማሪ በተዘጉ በተቃጠሉ በፈረሱ አብያተ ክርስቲያናት ስም የሚጠራው የእግዚአብሔር ስም እነርሱን ለማሳደስ እነርሱን የተጀመሩትን ለማስፈጸም የተዘጉትን ለማስከፈት በሚል ስም በማይክራፎ የሚሰማው ድምጽ አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ ብለን ቅዱስ ሥጋውን ክቡር ደሙን የምናከብርበትን የቅዳሴውን ጸሎት በትክክል እንዳንሰማና እንዳንጠቀም እንደ ገበያ ጩኸት ሆኖ ከልክሎናል። ይህም እግዚአብሔርን ዛሬ የሚያሳዝነው የቤትህ ቅናት አቃጠለኝ ተብሎ ቅዱስ ዳዊት እንደተናገረው ሁላችንንም ሊያሳዝነን ሊያቃጥለንና ውስጣችንን ሊቆጨን የሚያስፈልግ ነገር ነው። እንግዲህ እነዚህ ሁሉ በዘመናችን የተከሰቱት ከአባቶቻችን ትእዛዝ፣ ከአምላካችን ከኢየሱስ ክርስቶስ ትእዛዝ፣ ከቅድስት ቤተ ክርስቲያን ዓላማ ሁላችን ፈቀቅ እያልን ስለሆነ ነው። የቅድስት ቤተ ክርስቲያን ዓላማዋ ከእግዚአብሔር ጋር ማገናኘት፣ ሰውንና እግዚአብሔርን ማገናኘት እንጂ ስጋዊ ትርፍን፣ ስጋዊ ንግድን ማካሄድ አይደለም። እያንዳንዳችን ልናስተውል ያስፈልጋል። ቤትየሰ ቤተ ጸሎት ትሰመይ፣ ቤቴ የአባቴ ቤት፣ የኔም ቤት፣ የባህሪ ሕይወቴ መንፈስ ቅዱስም ቤት፣ በስሜ የተጠራችሁ የእናንተ የክርስቲያኖች ቤት የጸሎት ቤት እንጂ የንግድ ቤት አይደለችም ይላል። መንፈስ ቅዱስን ልናተርፍባት፣ ሀብተ መንፈስ ቅዱስን ረድኤተ እግዚአብሔርን ልናተርፍባት እንጂ ስጋዊን ትርፍን አይተን ተመልክተን ልንመጣ አያስፈልግም። ሌላው ቤተ መቅደስ የተባለው በሌላ ትርጓሜ ልናየው የሚያስፈልገው ሰውነታችን ነው። እግዚአብሔር አምላካችን ኢየሱስ ክርስቶስ የሞተው ለነፍሳችን ብቻ አይደለም፣ ነፍሳችንን ብቻም አይደለም የቀደሰው፣ ነፍሳችንንም ስጋችንንም የፈጠረው እርሱ ስለሆነ ነፍስንም ስጋንም ቀድሷታል። ሁሉም ነፍስም ስጋም በተዋህዶ እግዚአብሔርን ሊያከብሩ ያስፈልጋል። ቅዱስ ጳውሎስ በዚህ ጉዳይ ሲናገር በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ከቁጥር 19 ጀምሮ እንግዲህ እናንተ የራሳችሁ አይደላችሁምና በደም ተገዝታችኋልና የደም ዋጋዎች ናችሁና እግዚአብሔርን በስጋችሁ አክብሩ ይላል። እግዚአብሔር አምላካችን ስጋችንን የመንፈስ ቅዱስ ማደሪያ እንዲሆን መርጦታል። በዚህ በቆሮንቶስ መልእክቱ ቅዱስ ጳውሎስ በምዕራፍ 3 ቁጥር 16 ላይ አንትሙቱ ታቦቱ ለመንፈስ ቅዱስ ይላል። ይህም ማለት እናንተ የመንፈስ ቅዱስ ማደሪያዎች ናችሁ፣ የመንፈስ ቅዱስ ማደሪያዎች እንደሆናችሁ አታውቁምን? እንግዲህ የመንፈስ ቅዱስን ማደሪያ የጣዖት ማደሪያ ታደርጉት ትወዳላችሁን? ይላል። ስለዚህ ቤተ መቅደስ የተባለው ሰውነታችን በውኑ ዛሬ የወንበዴዎች፣ የቀማኞች፣ የሽፍቶች መናኸሪያ አልሆነምን? በቅዱስ መጽሐፍ ወንበዴ፣ ቀማኛ፣ ሌባ ተብሎ የተጠቀሰው ዲያብሎስና ሰራዊቶቹ ናቸው። ስለዚህ ማንም ቢሆን የዲያብሎስን ስራ የሚከተል የዲያብሎስ የግብር ልጅ ነው። ሰውነቱንም ቤተ መቅደስ የተባለች ሰውነቱንም ለዲያብሎስ አሳልፎ ሰጥቷል ማለት ነው። ይህንንም በምሳሌ ብንመለከተው በሰውነታችን በስጋችን ዝሙት፣ ሱሰኝነት፣ ስካር፣ ዘፈን፣ ምቀኝነት እነዚህና እነዚህን የመሳሰሉ ሁሉ የረከሱ ነገሮች የዲያብሎስ ስራዎች በስጋችን የምንፈጽም ከሆነ እግዚአብሔር መንፈስ ቅዱስ ይህንን ነው የሚለን፣ ስጋችሁን ቤተ መቅደስ አድርጌ ዙፋን አድርጌ የመረጥኩትን ሰውነታችሁን የወንበዴ የዲያብሎስ መናኸሪያ አደረጋችሁት ነው የሚለን። ስለዚህ ሁላችንም ይህንን ቃል የምንሰማ ሁሉ እግዚአብሔር የሚያሰማን በድንጋይ ስለተሰራው ብቻ ስለ ቤተ መቅደሱ ሳይሆን እያንዳንዳችን መጀመሪያ ቤተ መቅደስ ይሆን ስለሆን ቤተ መቅደሱን ራሳችንን ማንጻት ያስፈልጋል። በውኑ እግዚአብሔር ሲመርጠን፣ እግዚአብሔር በእኛ ላይ ማደር ሲፈልግ ምን ያህል እድለኞች ነን? ሰማይና ምድር የማይሸከሙት ሰማይንን ምድርን እርሱ በቸርነቱ ቢሸከማቸው እንጂ እርሱን ሊሸከሙት የማይችሉት አምላክ እኔ በእናንተ ውስጥ አድራለሁ ብሎ ሲመርጠን ካንተ ይልቅ ወይም እግዚአብሔርን አንተን በሰውነታችን ከማክበር ይልቅ ዲያብሎስን እና ስራዎቹን ለዲያብሎስና ለሰራዊቱ ተገዥ እንሆናለን ማለት ይህ አለማወቅ ነው። ለእግዚአብሔር መገዛት ቤተ መቅደሱን ማክበር ያስፈልጋል። ስለዚህ እግዚአብሔር ምኩራብ ብሎ የጠራው በነቢያት አድሮ አናግሮ ህዝቡና እግዚአብሔር ይገናኙበት ዘንድ ያነጸውን ቤተ መቅደስ ሲሆን፣ ሁለተኛ ከአራቱ ባህሪያተ ስጋ ከሶስት ባህሪያተ ነፍስ አዋህዶ የሰራውን ሰውነታችንን ነውና እያንዳንዳችን እግዚአብሔር አምላካችንን እንዳናሳዝነው የዝሙት፣ የሴሰኝነት፣ የዘረኝነት፣ የምቀኝነት፣ የተንኮል ማደሪያ እንዳንሆን በቤተ መቅደሱም ዙሪያ የእግዚአብሔርን ድምፅ ብቻ መስማት እንጂ የዓለማዊ የቁሳቁስ መነገጃ ሆኖ እነዚህ ነገሮች ለመስማት ዙሯችንን ወደዚያ ማዘንበል አይገባንምና እስመ ቅንዓተ ቤትከ በልዓኒ ተብሎ እንደተነገረው የእግዚአብሔር የቤቱ ቅናት፣ የክብሩ ቅናት ልባችንን ሊያቃጥለው፣ ልባችንን ሊነካው ያስፈልጋል። አምላካችን እግዚአብሔር በቃሉ ልባችንን ነክቶት ሰውነታችንን እንድናከብር ቅዱስ የሆነውን የእግዚአብሔርን ቦታ አክብረን ቅድስናና በረከትን እናገኝ ዘንድ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።